Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ግንቦት 25 2009 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባትና
ቆንጂት ታየነን።
ዩናይትድ ስቴትስ ከፓሪስ የአየር ንብረት ስምምነት ለመውጣት መወሰኗ ሰፊ ዓለም አቀፍ ምላሽ አስከትሏል።
The United States will withdraw from the Paris
ዩናይትድ ስቴትስ ከፓሪሱ የአየር ንብረት ስምምነት ትወጣለች።
ፕሬዝዳንት ዶናልድ ትራምፕ ናቸው።
For Germany, I can say that, of course.
ጀርመንን በተመለከተ በርግጠኝነት እናገራለሁ። በፓሪሱ የአየር ንብረት ስምምነት መሰረት ኃላፊነታችንን በመወጣቱ ረገድ እንቀጥላለን።
የጀርመን ቻንስለር አንጌላ መርከል ፈጥነው የሰጡት ምላሽ ነው። ዝርዝሩ በአብይ ርዕስ ይቀርባል።
በኢትዮጵያ የኢንተርኔት አገልግሎት መቋረጡን መንግስት አስታወቀ።
ካለፈው ጥቅምት ጀምሮ ደግሞ ከጥቅምት 9 ሙሉ ለሙሉ ዝግ ናቸው። ሰው የሚጠቀመውን በሌላ መንገድ ነው። አሁን የበለጠ የተዘጋው ምንድነው? በአጠቃላይ ምንም አይነት ኮኔክሽን እንዳይኖር ሙሉ ለሙሉ ሞባይል ኢንተርኔትንም ብሮድባንድም በሁሉም ነገር እንዳይሰራ ነው የተደረገው።
ኢንተርኔት የዘጋሁት በዋናነት ከፈተናው ጋር በተያያዘ ተሰርቆ እንዳይወጣ ነው ብሎ እንኳን ቢል ማህበረሰቡ ዘንድ የሚፈጥረው ጥርጣሬ ነው እንጂ ማህበረሰቡ ይህ ነገር አምኖ ተቀብሎ ይሄ እንግዲህ ለማህበረሰቡ ጠቃሚ የሆነ መረጃ ተግባር ስለሆነ እንቀበል ብሎ አይልም።
ዩናይትድ ስቴትስ ኒውዮርክ፣ እንዲሁም ኢትዮጵያ አምቦ ያሉት ዘላለም ክብረትና ስዩም ተሾመን ነው የሰማችሁት። ሁለቱ መምህሮችና የኢንተርኔት ላይ ጸሐፊዎች ናቸው። በምሽቱ ዘገባ ይዘናል። ለአርዕስተ ዜናው ቆንጅት።
ዩናይትድ ስቴትስ ከፓሪሱ የአየር ንብረት ስምምነት ለመውጣት መወሰኗን አስመልክቶ የተሰጠው ዓለም አቀፍ ምላሽ የምሽቱ አንዱ አብይ ዜናችን ነው። የኢትዮጵያ መንግስት የሕፃናትን ጉዲፈቻ ማስቆሙን ምዕራባውያን ዲፕሎማቶችና የጉዲፈቻ ፈላጊ ቤተሰቦች ገልጸዋል። ይህም ሌላው ዜናችን ይሆናል። ሌሎችም አሉን።
አመሰግናለሁ ቆንጂት ለአርዕስተ ዜናው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የኢትዮጵያ መንግስት የሕፃናትን ጉዲፈቻ ማስቆሙን ምዕራባውያን ዲፕሎማቶችና የጉዲፈቻ ፈላጊ ቤተሰቦች ገልጸዋል። የኢትዮጵያ መንግስት በይፋ የሰጠው መግለጫ ባይኖርም አሶሺየትድ ፕሬስ የሚባለው የዜና ወኪል እንደዘገበው በሕጋዊ መንገድ የጉዲፈቻ አሰራሩን የጀመሩ ቤተሰቦችና ኤምባሲዎቻቸው ውሳኔው ድንገት እንደሆነባቸው ዘግቧል። ሄኖክ ሰማግዜር ተጨማሪ አለው።
የኢትዮጵያ መንግሥት ጉዲፈቻን ያስቆመውን መመሪያ ካሳለፈ ከስድስት ሳምንት በላይ ያለፈው ሲሆን ተፈጻሚነቱ ድንገት መሆኑን የገለጹት የምዕራባዊ ዲፕሎማቶች በመቶዎች የተቆጠሩ አስቀድመው የተጀመሩ የጉዲፈቻ ሂደቶችን መታገዳቸውን ገልጸዋል። በዚህም የተነሳ ለዓመታት ከኢትዮጵያ የጉዲፈቻ ልጅ ለማግኘት በርካታ ገንዘብ ያወጡ ቤተሰቦች ያለማስጠንቀቂያ ሂደታቸው መቆሙ እንዳሳሰባቸው በኢትዮጵያ የስፔን አምባሳደር ቦርሃ ሞንተሲኖ ተናግረዋል። የኢትዮጵያ የሴቶች ሕፃናትና ወጣቶች ሚኒስቴር በጉዳዩ ላይ አስተያየት ከመስጠት ተቆጥቧል። ኢትዮጵያ ከውጭ ሀገር የሚመጡ ቤተሰቦችን ከጉዲፈቻ ልጆች ጋር በማገናኘት ለረጅም ጊዜ ስትሰራ የቆየች ሲሆን እንደ አውሮፓውያን ዘመን አቆጣጠር በ2010ና 11 ብቻ 1200 ኢትዮጵያውያን ሕፃናት ወደ ስፔን ሀገር በጉዲፈቻ ሄደዋል። ወደ ዩናይትድ ስቴትስ ደግሞ ባለፉት 6 ዓመታት ብቻ 5500 ሕፃናት በጉዲፈቻ ቤተሰቦች ሊያድጉ ከሀገራቸው ወጥተዋል። አሜሪካውያኑ ጆን አረንና ባለቤቱ በጉዲፈቻ የቤተሰባቸው አካል ያደረጉትን የ3 ዓመት ሕፃን አዲስ በወጣው መመሪያ መሰረት ወደ ዩናይትድ ስቴትስ ለማምጣት አለመቻላቸውን ተናግረው አቤቱታ አቅርበው በመጠባበቅ ላይ መሆናቸውንም ጨምረው ለአሶሲየትድ ፕሬስ የዜና ምንጭ አስረድተዋል። ሌሎች ተጨማሪ 40 አሜሪካውያን ቤተሰቦች በተመሳሳይ ሁኔታ እንደሚገኙ በአዲስ አበባ የዩናይትድ ስቴትስ ኤምባሲ አስታውቋል። ከስፔን ደግሞ 50 ቤተሰቦች ልጆቻቸውን በሕጋዊ መንገድ ጉዲፈቻ አንስተው ካበቁ በኋላ ልጆቹን ከሀገር ይዞ መውጣት መቸገራቸውን የስፔን አምባሳደር ገልጸዋል። በአስራዎቹ የሚቆጠሩ የእንግሊዝና ወደ 6 የሚሆኑ የቤልጅየም ቤተሰቦችም እንዲሁ ጉዳያቸው ቆሟል።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የአየር ንብረት ለውጥን በዓለም አቀፍ ትብብር ለመታገል ከተደረሰው ከፓሪሱ ታሪካዊ ስምምነት ዩናይትድ ስቴትስን ለማስወጣት ያደረጉት ውሳኔ ያሳዘናቸው መሆኑን የዓለም መሪዎችና የአካባቢ ደህንነት ተሟጋች ቡድኖች እየገለጹ ናቸው። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን እንደ እኔ እምነት ትራምፕ ታሪካዊ ስህተት ተሳስተዋል ብለዋል። ይህንን በፈረንሳይኛም በእንግሊዝኛም ነው የተናገሩት። የፈረንሳዩ መሪ ለዩናይትድ ስቴትስ ሳይንቲስቶችና የንግድ ፈጣሪዎች ወደዚህ ወደኛ ሀገር ኑሩ፣ ፈረንሳይም ሁለተኛ ሀገራችሁ ትሁን፣ አብረን ለአየር ንብረታችን ለከባቢያችን ደህንነት እንስራ፣ ምድራችንን እንደገና ታላቅ እናድርጋት ብለዋል። የፓሪሱ ስምምነት ታሪካዊ ለውጥ እርምጃ የተመዘገበበት ነው ያሉት የጀርመን ቻንስለር አንገላ መርክልም የሚስተር ትራምፕ ውሳኔ ምድራችንን ለመጠበቅ ኃላፊነት የሚሰማንን እኛን ሊገታን አይችልም አይገታንምም ብለዋል። ለምድራችን የወደፊት እጣ ከፍተኛ ቦታ ለሚሰጡ ወገኖች ሁሉ ይህን እላችኋለሁ አሉ መርክል። እናታችን ለሆነችው ለምድራችን የሚበጃትን ለማከናወን እንድንችል በጀመርነው ጎዳና አብረን መጓዛችንን እንቀጥል ብለዋል። በምሽቱ አብይ ርዕስ በትናንቱ የፕሬዚደንት ትራምፕ ውሳኔ ላይ ከዓለም ዙሪያ የተሰጡት ምላሾች ሰፋ ብለው ይቀርባሉ።
ፕሬዚደንቱ የፓሪስ ስምምነት የዩናይትድ ስቴትስን የምጣኔ ሀብት እድገት እንደሚጎዳ፣ ብዙ ሚሊዮን አሜሪካውያንን ስራ እንደሚያሳጣ፣ የዩናይትድ ስቴትስ ኩባንያዎችን ጥቅም እንደሚያሳጣ ይናገራሉ። እርሳቸው ይህን ይበሉ እንጂ ውሳኔያቸው ከፓሪሱ ስምምነት መውጣት የለብንም ብለው ከተማጸኗቸው ብዙ መቶ አሜሪካውያን የንግድ መሪዎች ጋር የሚቃረን ነው። የዋሽንግተንን ከፓሪሱ ስምምነት ለመውጣት መወሰን ከተቃወሙት ኮርፖሬሽኖች መካከል ማርስ፣ ናይኪ፣ ሌቫይ፣ ስትራውስ እና ስታርባክስ ኩባንያዎች ይገኙባቸዋል። የእነዚህ ድርጅቶች ከፍተኛ የሥራ ኃላፊዎች ከወራት በፊት ለፕሬዚደንቱ በጻፉት ደብዳቤ ዩናይትድ ስቴትስ ከካርበን ነጻ ምጣኔ ሀብት ካልገነባች ብልጽግናዋ ላይ አደጋ ይደቀናል ሲሉ አሳስበዋቸው ነበር። ፕሬዚደንቱ በበኩላቸው ዩናይትድ ስቴትስ ላይ ብዛት ያለው ኪሳራ ይከተላል፣ በፓሪሱ ስምምነት መሠረት ማለት ነው። እንደርሳቸው አባባል በአውሮፓውያኑ የዘመን አቆጣጠር እስከ 2025 ዓመተ ምህረት ድረስ ባሉት ዓመታት 7 ሚሊዮን የሥራ ዕድሎችን እናጣለን ሲሉ ይሟገታሉ። ፕሬዚዳንት ትራምፕ
ከፓሪሱ የአየር ንብረት ውል ዩናይትድ ስቴትስ እንድትወጣ ያደረጉት ውሳኔ አፍሪካ ላይ አሉታዊ አንደምታ እንደሚያስከትል በአህጉሪቱ ያሉ ለአካባቢ ደህንነት ተሟጋቾችም አስገንዝበዋል። ከደቡብ አፍሪካ የዓለም የዱር አራዊት ፈንድ የፖሊሲ ክፍል ኃላፊ ሳሊም ፋኪር ዩናይትድ ስቴትስ ለታዳጊ ሀገሮች አየር ንብረትን የማይጎዱ ቴክኒኮችንና ቴክኖሎጂዎችን ለማስተዋወቅ እንዲረዳ አረንጓዴው ፈንድ ለተባለው ልታዋጣው የነበረው ወደ $2 ቢሊዮን ገደማ ገንዘብ መሳቧ ከባድ ጉዳት ያስከትላል ብለዋል። የአፍሪቃ መንግስታትም በሚስተር ትራምፕ ውሳኔ ማዘናቸውን ገልጸዋል። የጋና ፕሬዚደንት ጆን ድራማኒ ማሃማ ዩናይትድ ስቴትስ ወሳኝ በሆነ ዓለም አቀፍ ጉዳይ የመሪነት ቦታዋን እነሆ አሳልፋ ሰጥተች ሲሉ ወቅሰዋል። የደቡብ አፍሪቃ መንግስትም የዩናይትድ ስቴትስን እርምጃ አጥብቆ ነቅፏል።
ፕሬዚደንት ዶናልድ ትራምፕ አብራጫ ህዝባቸው ሙስሊም ከሆኑ 6 ሀገሮች የሚነሱ ተጓዦች ወደ ዩናይትድ ስቴትስ እንዳይገቡ የፈረሙት ቀደም ሲል ተላልፎ የነበረ የጉዞ እገዳ ትዕዛዝ የጉዞ እገዳን የሚያግድ የፍርድ ቤቶች ትዕዛዝ እንዲቀለበስና ትዕዛዛቸው እንዲጸና ጠቅላይ ፍርድ ቤቱን ጠይቀዋል። ከዚህ ቀደም ሲል በሁለት የተለያዩ ፍርድ ቤቶች የፕሬዚደንቱ የጉዞ እገዳ ትዕዛዝ ታግዶ እንደነበር ይታወሳል። በፕሬዚደንት ትራምፕ አስተዳደር በፕሬዚደንቱ የተፈረመው የማስፈጸሚያ ትዕዛዝ ህጋዊነት እንዲገመገም ትናንት ማታ አቤቱታ አስገብተዋል። የፕሬዚደንቱ የጉዞ እገዳ ማስፈጸሚያ ትዕዛዝ ሀገሪቱንና ህዝቡን ከሽብርተኝነት ለመጠበቅ ያላቸው ህጋዊ ስልጣን በሚገባ የተከተለ ነው ሲሉ የዩናይትድ ስቴትስ የፍትህ ሚኒስቴር ቃል አቀባይ ሳራ ኢስጉር አስረድተዋል። አስከትለውም ቃል አቀባዩዋ ፕሬዚደንቱ ሽብርተኝነትን ከሚደግፉ ወይም ከለላ ከሚሰጡ ሀገሮች የሆኑ ተጓዦች የደህንነት አደጋ እንደማይደቅኑ በሚገባ ሳይፈተሹ እንዲገቡ የመፍቀድ ግዴታ የለባቸውም ብለዋል። በቅርቡ በቨርጂኒያ ክፍለ ሀገር ሪችመንድ ከተማ ያስቻለው የፌዴራሉ አራተኛ ይግባኝ ሰሚ ችሎት የፕሬዚደንቱ የጉዞ እገዳ ትዕዛዝ በሙስሊሞች ላይ ከተነጣጠረ እገዳ ይቆጠራል ብሏል። የእገዳ ትዕዛዙን ገልጠን ብናየው ፕሬዚደንቱ ከምርጫው በፊትና በኋላም ያሰሙና ይዝቱ ከነበረው የሚያልፍ አይደለም፣ በሙስሊሞች ላይ ያነጣጠረ አድሎ ነው ሲል ይግባኝ ሰሚ ፍርድ ቤቱ ብይን ሰጥቷል።
ሌሴቶ ነገ ቅዳሜ ምክርቤታዊ ምርጫዎች ታካሂዳለች። በምርጫው የሚወዳደሩት ዋና ዋና ተፎካካሪዎች የሚስማሙበት አብይ ጉዳይ አለ። ያም በድህነት የሚማቅቀው የዚያች ሀገር ሕዝብ የተሻለ የንጹህ ውሃ አቅርቦት፣ የትምህርትና የጤና አገልግሎት እንዲሁም የስራ እድል የሚያስፈልገው መሆኑ ላይ ነው። ያለፉት ሁለት የጥምረት አስተዳደሮች ይህንን እንደሚያደርጉ ቃል ቢገቡም በውስጥ የፖለቲካ ሽኩቻዎቻቸው ምክንያት ጥምረታቸው በመፈረካከሱ ሊያሳኩት እንዳልቻሉ ተነግሯል። በነገው ምርጫ 30 ፓርቲዎች በ80 ወረዳዎች ውስጥ ይወዳደራሉ ተብሏል። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ግንቦት 25 2009 ዓመተ ምህረት ምሽት ፕሮግራም ነው።
ባለፈው ቅዳሜና እሁድ ዩናይትድ ስቴትስዋ ሲያትል ከተማ ተጠርቶ የነበረው የኢትዮጵያ ብሔራዊ አንድነት ጉባኤ ሲጠናቀቅ የንግግር መድረኩ በየዓመቱ እንዲዘጋጅ ወስኗል።
ሳንሰለች መወያየት አለብን። መተማመን የሚባለው ነገር ሊመጣ የሚችለው በመነጋገር ነው። መነጋገር ያቀራርባል። መነጋገር መተማመንን ይወልዳል።
ዶክተር አሸናፊ ጎሳዬ የኢትዮጵያ ብሔራዊ አንድነት ጉባኤ በሲያትል ሊቀመንበር ናቸው። ዘገባ ይዘናል በምሽቱ።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የምሽቱ አብይ ርዕስ
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሀገራቸውን ከፓሪሱ ዓለም አቀፍ የአየር ንብረት ስምምነት ለማስወጣት መወሰናቸው ከዓለም ዙሪያ ፈጣን ምላሽ አስከትሏል። የጄሱስ ማን ኦኒ ዘገባ አለ፣ ሶሎሞን ክፍሌ ያቀርበዋል።
ፕሬዚደንት ዶናልድ ትራምፕ ዩናይትድ ስቴትስን ከፓሪሱ የአየር ንብረት ዓለም አቀፍ ስምምነት ማስወጣታቸውን ተከትሎ ተቃዋሚዎች በዋይት ሀውስ ቤተ መንግሥት ዙሪያ ትዕይንተ ሕዝብ ያካሄዱት ወዲያውኑ ነበር። ሰልፈኞቹም ካንት ስቶፕ ዎንት ስቶፕ፣ ስምምነቱን ማቆም አይቻልም አይቆምም የሚል መፈክር አሰምተዋል። ስምምነቱ የተፈረመባት የፓሪስ ከተማም የማዘጋጃ ቤት ሕንፃዋን በአረንጓዴ መብራቶች አሸብርቃ ታይታለች። ፕሬዚደንት ዶናልድ ትራምፕ ትላንት እርምጃውን ሲወስዱ በሰጡት መግለጫ እንዲህ ነበር ያሉት።
The United States will withdraw from the Paris
United States ከፓሪሱ የአየር ንብረት ስምምነት ተወጣለች።
በታሪካዊው የፓሪስ ስምምነት 200 የሚጠጉ ሀገሮች የአየር ንብረት ለውጥን ለመዋጋት ከኢንዱስትሪዎቻቸውና መኪኖች ወደ አየር የሚገባውን የተቃጠለ ጭስ ማለት ጋዝ ለመቀነስ ቃል መግባታቸው ይታወሳል። ይህን የዶናልድ ትራምፕ ውሳኔ የቀድሞው የዩናይትድ ስቴትስ ፕሬዝደንትና ስምምነቱን በመቋጨት አብይ ሚና የተጫወቱት ባራክ ኦባማ ፈጥነው ኮንነዋል። ኦባማ በመግለጫቸው በፓሪሱ ስምምነት የሚቆዩ ሀገሮች ስምምነቱ ሊያፈራ የሚችለውን የሥራ ዕድልና ኢንዱስትሪ ፈጠራ ተቋዳሾች ይሆናሉ ብለዋል። የፈረንሳዩን ፕሬዝደንት ኢማኑኤል ማክሮን ጨምሮ በርካታ የዓለም መሪዎች ትራምፕ ከዓለም አቀፉ የአየር ንብረት ስምምነት ለመውጣት የወሰዱትን እርምጃ ተችተዋል። ኢማኑኤል ማክሮን
I do respect this decision, but I do think it is an actual mistake.
ውሳኔያቸውን አከብራለሁ። ያን እርምጃ በመውሰድ ግን ስህተት የፈጸሙ ይመስለኛል። ስህተቱ ደግሞ ሁለቱንም ማለት ዩናይትድ ስቴትስና የምንኖርባትን ዓለም ይመለከታል።
የተባበሩት መንግሥታት ድርጅት በበኩሉ በዓለም አቀፍ ደረጃ የሕዝቦችን ደህንነት ለመጠበቅ የተያዙ ጥረቶችን ክፉኛ የሚጎዳ አሳዛኝ እርምጃ ሲል ጠርቶታል። የዋና ጸሐፊው ቃል አቀባይ ስቴፋን ዱራጅች
Paris agreement was adopted by all the world's nations in 2015 because
የፓሪሱ ስምምነት በ2015 ዓመተ ምህረት ላይ በሁሉም የዓለም ሀገሮች የተፈረመው የአየር ንብረት ለውጥ ከባድ ጉዳት ሊያደርስ እንደሚችል በመረዳታቸው ምክንያት ነው። እርምጃ በመወሰድ የሚፈጠሩ እድሎች መኖራቸውን በመገንዘባቸውም ጭምር ነው ያን ታሪካዊ ስምምነት የፈረሙት።
የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ የሚሰጡት መግለጫ ምን ሊሆን እንደሚችል አስቀድሞ በመገመት የተናገሩት የጀርመኗ ቻንስለር አንጌላ መርክል በበኩላቸው ለፓሪሱ ስምምነት ድጋፍ እንደሚሰጡ ያላቸውን ቁርጠኝነት ገልጸው ሌሎች የዓለም መሪዎችም በጀመሩት ጎዳና እንዲቀጥሉ አበረታተዋል። ቻንስለር አንጌላ መርክል
For Germany, I can say that, of course, we will continue...
ጀርመንን በተመለከተ በርግጠኝነት እናገራለሁ። በፓሪሱ የአየር ንብረት ስምምነት መሰረት ኃላፊነታችንን በመወጣቱ ረገድ እንቀጥላለን። የዓለማችንን ገጽታ ለመቀየር መሰረታዊ እርምጃ አድርጌ ነው የማየው። በምድሪቱ ላይ ያሉ ሌሎች ሀገሮች በዚህ መልኩ ስላዩትም ደስተኛ ነኝ።
ቻይና፣ አውስትራሊያና ሌሎች ሀገሮችም የትራምፕን እርምጃ አውግዘዋል። በነገራችን ላይ በዚህ ዓለም አቀፍ የአየር ንብረት ስምምነት ውስጥ የሌሉ ሀገሮች ትላንት የወጣችውን ዩናይትድ ስቴትስን ጨምሮ ኒካራጓና ሶሪያ ብቻ ናቸው የሌሉት። በሌላ በኩል በዚህ በፕሬዝደንት ዶናልድ ትራምፕ እርምጃ ያለመደሰታቸውን የአፍሪካ መሪዎችም ገልጸዋል። የጋናው ፕሬዝደንት ጆን ድራማኒ ማሃማ በትዊተር መልእክታቸው በእኔ አስተያየት ዩናይትድ ስቴትስ እጅግ ወሳኝ በሆነ ዓለም አቀፍ ጉዳይ ላይ አመራር ከመስጠት ሚናዋ ራሷን አግልላለች ብለዋል። የደቡብ አፍሪካ መንግሥትም የዩናይትድ ስቴትስን እርምጃ አጥብቆ አውግዟል። ዩናይትድ ስቴትስ ከስምምነቱ መውጣቷ ከኃላፊነት መሸሽ ብቻ አይደለም፣ በሀገሮች መካከል ኅብረ ብሔራዊነት ለመፍጠር የተያዙ ጥረቶችን ይጎዳል፣ ሕግና ሥርዓት እንዳይከበርና በሀገሮች መካከል መተማመን እንዳይኖርም ያደርጋል ብሏል። አቋማን እንድትቀይርም ደቡብ አፍሪካ ጠይቃለች። ለመሆኑ የዩናይትድ ስቴትስ ከፓሪሱ ዓለም አቀፍ የአየር ንብረት ስምምነት መውጣት ለታዳጊ የአፍሪካ ሀገሮች በተለይ ደግሞ ለኢትዮጵያ ምን ማለት ነው? ባለሙያ ጠይቀናል። በዩኒቨርሲቲ ኦፍ ካልገሪ ፕሮፌሰር የአየር ንብረት ተመራማሪና ተሟጋች ዶክተር ጌታቸው አሰፋ
የችግሩ መጠን ግዙፍ ከመሆኑ የተነሳ ለመፍታትም ለመግታትም የሚያስፈልገው ጥረት ዓለም አቀፍ መሆን አለበት። ማንም ወደ ኋላ ማለት የለበትም። ከዛ አንጻር አሜሪካን ያክል በዚያም በዓለም ሁለተኛው በካይ ሀገር በዓለም ደግሞ ትልቁ ኢኮኖሚ ምጣኔ ሀብት ያላት ሀገር በዚህ ወቅትና በዚህ ሁኔታ ወደ ኋላ ስትቀር ስትወጣ ከስምምነቱ ምናልባት አንዳንድ ሀገሮች በተለይ ታዳጊ ሀገሮች ከኢኮኖሚና ከምጣኔ ሀብት ጋር የተለያየ ችግርና ትግል ያለባቸው ሀገሮች እንዲያው እኛ አንድ የምናበረክተው አስተዋጽኦ በልቀት መጠን ትንሽ ነው፣ በዛ ከአቅም አንጻር ደግሞ ያለን አቅም ትንሽ ነው ብለው ወደ ኋላ እንዲቀሩ ሊያበረታታ ይችላል። እና ይሄ አስቀድሞ በፊት እንዳልነው ትልልቆቹን ሀገሮች እና ቻይናን ምናልባት ሀሳባቸውን እንዳይቀይሩ ሊያደርግ ይችላል፣ ሊቀጥሉ ይችላሉ በመሪነት እንዲያውም አውሮፓም ጨምሮ። ግን ብዙ ሀገሮች ምናልባት እንዲያውም ህንድ ራሱ እንደ ምክንያት አድርጋ ወደ ኋላ ልትቀር ትችላለች በዚህ ውሳኔ። ኢትዮጵያና የመሳሰሉት ሀገሮች ኢኮኖሚያቸው ምጣኔ ሀብታቸው በታዳሽ ኃይል መሰረት አድርገው ጥሩ ስትራቴጂ አራያ ሊሆን የሚችል ስትራቴጂ ነድፈው እየሄዱ ያሉ ሀገሮች ናቸው። እና ይሄ ደግሞ ታሳቢ ያደረገው አሜሪካን ከመሳሰሉና ከዓለም አቀፉ የግሪን ክላይሜት ፈንድ ጋር በተያያዘ ያ ገንዘብ ደግሞ በሌለበት ሁኔታ ያው በመደበኛ የሚሰሩትን ይሰራሉ፣ ግን መጀመሪያ ያስቀመጡትን ግብ ይመታሉ የሚል እምነት የለኝም። ቅድም ያልኩት ተስፋ አስቆራጭነት አለ። ሁለተኛ ደግሞ እንዳለ ደግሞ ዋናው ሞተሩ ማንቀሳቀሻው ዘይቱ ገንዘብ ስለሆነ ያ ገንዘብ ያው አያገኙትም ማለት ነው። ቢያንስ በሚፈለገው መጠን አያገኙም ማለት ነው። ሁለተኛ ግን ምንድን ነው የአየር ንብረት ለውጥ ለኢትዮጵያ የተባለው? እንግዲህ የአየር ንብረት ለውጥ ከሌሎች የአካባቢ ጉዳዮች ለየት የሚያደርገው አንድ ነው። አንድ ዓለም አቀፋዊና ሉላዊ አየር ንብረት ነው ያለን። ያ ማለት ምንድን ነው? ካርበን፣ ኢትዮጵያዊ ካርበን የለም። ኢትዮጵያዊ የካርበን ብክለት የለም፣ ወይም አሜሪካዊ የካርበን ብክለት የለም። ዜግነት የለውም፣ ወሰን የለውም። አንድ ነው ያለን። ያ አንድ ቋት አሜሪካም አመጣችሁ ቻይናም አመጣችሁ ያኮንም የገርመው አሁን እሳቸው ንጹህ አየር ይኖረናል ንጹህ ውሃ ይኖረናል አሜሪካ ብለው ሲናገሩ እንዴት ነው አብሮ የሚገጥመው? አሁን ይህን ትልቁን ስምምነት በስንት ድርድር ዳርቻ ላይ የደረሰ ስምምነት ለቀው ሲወጡ አብሮ አይሄድም እኮ። ግን አሁን በሌሎቹ በአውሮፓዎቹም አሁን ባለፈው በጂ ሰቨን ሄደው ያሳዩት ነገር ምናልባት ከዛ በኋላ እነ ጀርመን እየወሰዱት ያለው እርምጃ በምንወስድበት ሰዓት ምናልባት መሪዎቹን ሀገሮች ወደ ጥሩ ጥናት ካመጣቸው የመሪነት ሚና ከተጫወቱ ባለሀብቶችም በኢንዱስትሪውም በተለያየ ነገር ሊሟላ ይችላል የሚል ተስፋ አለኝ አሁንም።
ዶክተር ጌታቸው አሰፋን አመሰግናለሁ። ለማጠቃለል የዩናይትድ ስቴትሱ ፕሬዝደንት ዶናልድ ትራምፕ ስለ እርምጃቸው ሲናገሩ እኔ የተመረጥኩት የፒትስበርግን ዜጎች ለመወከል እንጂ የፓሪስን አይደለም ብለዋል።
አመሰግናለሁ ሶሎሞን ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት
አቃቤ ሕግ የኦሮሞ ፌዴራላዊ ኮንግረስና የመድረክ መሪ በሆኑት በዶክተር መረራ ጉዲና ላይ ያቀረበውን ክስ እንዲያሻሽል የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ትዕዛዝ ሰጥቷል። የዶክተር መረራ ጉዲና ጠበቆች ተጨማሪ የክስ መቃወሚያ አቤቱታ አቅርበዋል። ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። መለስካቸው አመሃ ዝርዝሩን ይዟል።
የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት ዛሬ ረፋዱ ላይ እንደተሰየመ በነ ዶክተር መረራ ጉዲናና በአቃቢ ሕግ መካከል ባለው ጉዳይ ላይ የክስ አቀራረብን በተመለከተ ብይን ለመስጠት ቀጠሮ ይዞ እንደነበረ አስታውሰዋል። አስከትሎም ባጭሩ የአቃቢ ሕግን ክስ በንባብ አሰምተዋል። በአቃቢ ሕግ ክስ የተከሳሽን የክስ መቃወሚያና አቃቢ ሕግ ያቀረበው መቃወሚያ የሰጠውን መልስ ፍርድ ቤቱ እንደመረመረውም አብራርተዋል። በፍርድ ቤቱም ምርመራ መሰረት አቃቢ ሕግ በአራተኛና በአምስተኛ ተከሳሾች ላይ ማለትም በኢሳት ወይም በኢትዮጵያ ሳተላይት ቴሌቪዥን እና በኦሮሚያ ሚዲያ ኔትወርክ ኦኤምኤን በተመሰረተው ክስ ያልተሟሉ ጉዳዮች እንዳሉ ፍርድ ቤቱ አመልክተዋል። ፍርድ ቤቱ ሲተችም ሁለቱ ድርጅቶች መሆናቸውን አስታውሶ እነዚህ ድርጅቶች ክስ ሲመሰረትባቸው ሕጋዊ ሰውነት ያላቸው አካላት መሆን እንዳለባቸው አስገንዝበዋል። እነዚህ ድርጅቶች እንደዚህ ያለ ሕጋዊ ሰውነት ያላቸው አካላት ከሆኑ መቼ እንደተቋቋሙ፣ የት እንደተቋቋሙ፣ በማን ሀገር ሕግ እንደተቋቋሙ የአቃቤ ሕግ ክስ አያስረዳም ብሏል። በዚህ ምክንያት ብይኑን እንዳዘገየው ፍርድ ቤቱ አስረድቶ አቃቤ ሕግ የሁለቱን ተከሳሾች በተመለከተ ክሱን እንዲያሻሽል ትዕዛዝ ሰጥቷል። የዶክተር መረራ ጉዲና ጠበቆች በበኩላቸው ተጨማሪ የክስ መቃወሚያ እንዳላቸው ለፍርድ ቤቱ አቤት ብለዋል። እንደ ጠበቆቹ አቤቱታ ከሆነ ደንበኛቸው ዶክተር መረራ ጉዲና ክስ የተመሰረተባቸው በ1999 ዓ.ም የወጣውን የወንጀል ሕግ የተለያዩ ድንጋጌዎችን በመጣስ እንጂ የጸረ ሽብር አዋጅ ድንጋጌዎችን በመተላለፍ አይደለም። ይሁንና በከሳሽ አቃቤ ሕግ ሰነድ ማስረጃ ዝርዝር እንደተመለከተው ሁለቱ ማስረጃዎች የተገኙት በሽብር ወንጀል ድርጊት ተጠርጥረው ከተያዙ ሰዎች የሚገኝ እንደሆነ በግልጽ የሚታይ በመሆኑ ማስረጃዎቹ በደንበኛቸው ላይ እንዳይቀርቡ ትዕዛዝ እንዲሰጥላቸው ለፍርድ ቤቱ አመልክተዋል። ፍርድ ቤቱም የቀረበውን አቤቱታ መቀበል ይቻል እንደሆነ ወይም አይቻል እንደሆነ ተመካክሯል። አስከትሎም የክስ መቃወሚያን አንድ ጊዜ ማቅረቡ የተሻለ እንደነበረ ጠቁሞ ይህ አሰራር ግን የፍርድ ቤቱን ጊዜ እንደሚያባክንም አስገንዝበዋል። በመጨረሻም ፍርድ ቤቱ አቃቤ ሕግ ከተከሳሽ ለቀረበው አቤቱታ አስተያየቱን እንዲያቀርብ አዞ ተለዋጭ ቀጠሮ ለሰኔ 13 ቀን 2009 ዓ.ም ሰጥቷል። አቃቤ ሕግ ከሶስት ወር በፊት በኦሮሞ ፌዴራላዊ ኮንግሬስ መሪ በዶክተር መረራ ጉዲና፣ ፕሮፌሰር ብርሃኑ ነጋ፣ በአቶ ጀዋር መሐመድ፣ በኢሳት ማለትም በኢትዮጵያ ሳተላይት ቴሌቪዥን እና በኦኤምኤን ወይም ኦሮሞ ሚዲያ ኔትወርክ ሕገ መንግስቱን እና ሕገ መንግስታዊ ስርዓቱን ኃይል በማፍረስ ወንጀል ክስ መስርቶባቸው እንደነበረ አይዘነጋም። ከአንደኛው ተከሳሽ ከዶክተር መረራ ጉዲና በስተቀረ አራቱም ተከሳሾች ጉዳያቸውን በሌሉበት እንዲታይ መወሰኑም ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ምሽት መደበኛ ስርጭታችን ነው። የዜናና የዘገባዎች ክፍለ ጊዜን አጠናቀናል። ለሁለተኛው አጋማሽ ወዳሰናዳናቸው ዝግጅቶች በቀጥታ እናልፋለን። አብራችሁን ቆዩ።
በኢትዮጵያ የኢንተርኔት አገልግሎት ከተቋረጠ 4 ቀናት ሆኑ። መንግስት አገልግሎቱ ሙሉ በሙሉ መዘጋቱን አምኖ ይህ የተደረገው ከዚህ ቀደም ያጋጠመው የሁለተኛ ደረጃ ትምህርት ቤት መልቀቂያ ፈተና ሾልኮ እንዳይወጣ ለመቆጣጠር መሆኑን ገልጿል። ተፈታኞቹም ከስጋትና ከመረበሽ ነጻ ሆነው በትኩረት እንዲፈተኑ ለማስቻል ነው ብሏል መንግስቱ። የዩኒቨርሲቲ መምህራንና የኢንተርኔት አምደኞች ድርጊቱን ይቃወሙታል። ለተነሱ ፖለቲካዊ ችግሮች መፍትሄ ከመስጠት ይልቅ ቴክኖሎጂውን ማፈን መፍትሄ አይሆንም ይላሉ። ጽዮን ግርማ ተጨማሪ አላት።
የኢንተርኔት አገልግሎት የተቋረጠው ከማክሰኞ ግንቦት 23 ቀን ጀምሮ እንደሆነ አስተያየት ሰጪዎች ይናገራሉ። በዚህ ዕለት ቀን ላይ በኢንተርኔት ካፌ፣ በሌሎች የኢንተርኔት አገልግሎት መስጫ ቦታዎችና የእጅ ስልክ ኢንተርኔት አገልግሎት በድንገት ተቋርጧል። በመንግስት በኩል ኢንተርኔት በምን ምክንያት እንደተቋረጠ በይፋ ሳይነገር እስከ ትላንት ቆይቷል። የኢትዮጵያ መንግስት የኮሚኒኬሽን ጉዳዮች ህዝብ ግንኙነት ኃላፊ አቶ መሐመድ ሰይድ ለሮይተርስ የዜና ወኪል የኢንተርኔት መዘጋቱን አስመልክቶ እንደተናገሩት በአሁን ሰዓት የ10ኛና የ12ኛ ብሔራዊ ፈተና በመሰጠት ላይ በመሆኑ የዛሬ ዓመት ያጋጠመው የፈተና ሾልኮ መውጣት መልሶ እንዳያጋጥም መከላከልን ዓላማ ያደረገ ነው ብለዋል። ባለፈው ዓመት በኢትዮጵያ በኦሮሚያ ክልል ተቀስቅሶ በነበረው ተቃውሞ ምክንያት ተማሪዎች በአግባቡ ትምህርታቸውን ስላልተከታተሉ የፈተና መስጫው ቀን ሊራዘምላቸው ይገባል የሚል አቋም ባራመዱ ወገኖች አንድ ፈተና ሾልኮ መውጣቱ ይታወሳል። የህዝብ ግንኙነት ኃላፊው አቶ መሐመድ የሚሉትም ይህ ጊዜ እንዳይደገም ለመከላከል ተማሪዎች አይምሯቸውን ከጫና ነጻ አድርገውና ፈተናቸው ላይ ትኩረት በማድረግ ሳይረበሹ ለመፈተን እንዲችሉ ነው ብለዋል። ኃላፊው ኢንተርኔቱ ላይ የተጣለው የእገዳ ገደብ መቼ እንደሚነሳ አላብራሩም። ግንቦት 22 የተጀመረው ፈተና ግን እስከ ሰኔ 1 ድረስ እንደሚቆይ ታውቋል። ከሞባይል የኢንተርኔት አገልግሎት በተጨማሪም ሮይተርስ የአይን እማኞቹን ጠቅሶ እንደዘገበው የገመድ አልባ ኢንተርኔት አገልግሎትም ተቋርጧል። በዚህ ላይ የኢትዮጵያን ጉዳይ በቅርብ የሚከታተሉ ሁለት ወጣት የዩኒቨርሲቲ መምህርና የድረገጽ ጸሐፊዎችን ጋብዤ ጠይቄያቸዋለሁ። በአምቦ ዩኒቨርሲቲ መምህርና የኢንተርኔት ጸሐፊው አቶ ስዩም ተሾመና የቀድሞ የአምቦ ዩኒቨርሲቲ መምህር እንዲሁም የድረገጽ ጸሐፊው አሁን ደግሞ በኒውዮርክ ዩኒቨርሲቲ የሕግ ትምህርት ክፍል ሪሰርች ፌሎ አቶ ዘላለም ክብረት ናቸው። ዘላለምን የኢትዮጵያ መንግስት ኢንተርኔቱን የዘጋው ተማሪዎቹን በአግባቡ እንዲፈተኑ ለማስቻል ለአንድ ሳምንት ከሆነ የተዘጋው ምን ችግር ያመጣል ብየው ነበር።
ብዙ ችግር አለው ብዬ አስባለሁ። ግን መጀመሪያ ነገሮች እንዳስተካክለው ለመረዳት ኢንተርኔቱ አሁን ሙሉ ለሙሉ ተዘጋ እንጂ ከ2008 የካቲት ጀምሮ በተለያዩ የሀገሪቱ ክፍሎች ሶሻል ሚዲያዎች በተለይ አይሰሩም፣ በተከታታይ ማለት ነው። እንደ አሁኑ ሙሉ ለሙሉ በሀገሪቱ መዘጋት ልዩ ያደርገዋል እንጂ ይሄ የቆየ ነገር ነው። ኦልሞስት አመት አልፎታል ይሄ መዝጋት። በደንብ በየቦታው እየመረጡ ሶሻል ሚዲያዎችን ማስቆም፣ ሶሻል ሚዲያ በአጠቃላይ ደግሞ በሀገሪቱ ውስጥ ሜጀር የሚባሉ የሶሻል ሚዲያ ቱልስ ካለፈው ጥቅምት ጀምሮ ደግሞ ከጥቅምት 2009 ሙሉ ለሙሉ ዝግ ናቸው። ሰው የሚጠቀመውን በሌላ መንገድ ነው። አሁን የበለጠ የተዘጋው ምድር በአጠቃላይ ምንም አይነት ኮኔክሽን እንዳይኖር አድርጎ ሙሉ ለሙሉ ሞባይል ኢንተርኔትንም ብሮድባንድም በሁሉም ነገር እንዳይሰራ ነው የተደረገ። ሰው በዚህ አግባብ መረዳት ያስፈልጋል ብዬ አስባለሁ፣ መጀመሪያ አዘጋቡ። ከዛ ስቀጥል ደግሞ ምን ችግር አለው ያልሽኝ፣ እኔ በጣም መሰረታዊ ችግር የሚመስለኝ መንግስት ኢንተርኔትን እንደ ጥፋት ነገር ነው የሚቆጥረው። ተማሪዎች ዲስትራክት እንዳይሆኑ እያለ ነው። አሁን ራሱ ተማሪዎቻችን እንዳይረበሹ ነው እስቀጥላል እስከ 10 ቀን ወይም ከዛም ሊቀጥል ይችላል አናውቅም ይላሉ። ማለት ኢንተርኔቱን እንደ ዲስትራክቲንግ ቱል ነው መንግስት የሚቆጥረው። ይሄ ነው የመጀመሪያው በጣም መሰረታዊ ችግር የሚመስለኝ። እንደ አንድ የልማት አካል ብዙ ሰዎች አሉ እኮ በኢንተርኔት ላይፋቸው የሚወሰን ማለት ነው። ብዙ ተማሪዎች አሉ ኢንተርቪው የሚደረጉ ውጭ ሀገር የሚማሩ። ይህ ሁሉ መንግስት ሕክምና የሚከታተል አለ በዚህ ዘመን ብዙ ቀጠሮ ያለው ሰው አለ ቼክ። ያ ሁሉ እንዳይደረግ ሙሉ ለሙሉ መዝጋት ማለት እንዴት?
በአንድ ሀገር ላይ የኢንተርኔትን ሙሉ ለሙሉ መዘጋት መቀበልን ቀርቶ ማሰብ ይከብዳል የሚለው ዘላለም መጀመሪያ መንግስት ኢንተርኔትን እንደ ጥፋት ኃይል ነው የሚቆጥረው ይላል።
እንደ አንድ የልማት አካል ለህብረተሰቡ አስፈላጊ የሆነ ነገር አድርጎ አይወስደውም ብዬ አስባለሁ። ከዛ ውጭ ደግሞ ፖለቲካል ኢምፕሊኬሽን አለው። ነገ እንደዚህ ሲፈጠር መንግስት ኢንተርኔቱን እያቋረጠ ሰዎችን በመሸበር ሰዎች እንዳይናገሩ በማድረግ ነገሮችን አስቆማለሁ ብሎ ነው የሚያስበው። ይህ ፈተና ሊኪንግ የሚባለው ጉዳይ የጀመረው ፖለቲካዊ በሆነ ምክንያት ነው። ፖለቲካሊ ነው የጀመረው አምና በነበሩ ተቃውሞዎች ምክንያት። ፖለቲካዊ መፍትሄ መስጠት ሲገባው ለዛ ፖለቲካዊ ችግር ቴክኖሎጂውን ነው እንደገና አሁን መንግስት የሚያጠቃው ማለት ነው። ይሄ ቴክኖሎጂ ወደኋላ ያስቀራል። ብዙ ልጆች የኢትዮጵያውያን ከሌላ የሀገር እኩሎቻቸው ጋር እኩል እንዳይራመዱ ያድርጋል። ኢኮኖሚውን ብዙ ይጎዳዋል እያልን መሄድ እንችላለን። ነገር ግን መሰረታዊ እንዳልኩሽ ይሄ መንግስት ለኢንተርኔት ያለው አተያይ የጥፋት አካል አድርጎ ማሰቡ ነው ስህተት የሚመስለው።
መምህሩና የድረገጽ ጸሐፊው ስዩም ተሾመ መንግስት ለኢንተርኔት መዘጋት የሰጠው ምክንያት ላይ ጥርጣሬ አለው።
መንግስት እንደ መንግስት ግልጽነትና ተጠያቂነት ያለው ስራና አሰራር በራሱ የሌለው መንግስት እንደገና በህዝብ መገናኛ ብዙሀን በተደጋጋሚ ተአማኒነት የጎደላቸው ክቡነት ታቁ መረጃዎች ሲጥ የነበረ መንግስት አሁንም ቢሆን ከኢንተርኔት መጥፋት ጋር ተያይዞ የሚሰጠው መረጃ ለረጅም ጊዜ በህዝብ ዘንድ ተቀባይነት ታማኝነት መረጃ ስለሰጠ ኦልሬዲ ህዝቡ በማህበረሰቡ ዘንድ ያለው ቅቡልነት ወይም ደግሞ አምኖ የመቀበል ጉዳይ በጣም የተመናመነበት ያለበት ሁኔታ ነው ያለው እና ከዚህ አንጻር ኢንተርኔት የዘጋሁት በዋናነት ከፈተናው ጋር በተያያዘ ተሰርቆ እንዳይወጣ ነው ብሎ እንኳን ቢል ማህበረሰቡ ዘንድ የሚፈጥረው ጥርጣሬ ነው እንጂ ማህበረሰቡ ይህ ነገር አምኖ ተቀብሎ ይሄ እንግዲህ ለማህበረሰቡ ጠቃሚ የሆነ መረጃ ተግባር ስለሆነ እንቀበል ብሎ አይልም። ምንድን ነው የሚፈጥረው? ጥርጣሬ ነው የሚፈጥረው። ያ ጥርጣሬ ደግሞ በማህበረሰቡ ዘንድ ይሄኔ ፈተናው ተሰርቆ ስለወጣ ነው የተዘጋው ብሎ ሊያስብ ይችላል። አይስ መንግስት በራሱ ብልጽነት ተጠያቂነት የሌለው እስከሆነ ድረስ ስራና አሰራሩን ተጠያቂነት አለው ኃላፊነት በጎደሎ መልኩ በሚሰራ በተደጋጋሚ ሲሆን በነበረበት ሁኔታ ይሄ በማህበረሰብ ደረጃ ያለው እሴት ተመናምኖ አሁን በተማሪዎቻችን የወደፊት እድልና ዕጣ ፈንታ ላይ እንደዚህ ቁማር የሚጫወት አይነት ነገር ሊከሰቱ ይችላል እና መዘጋቱ አንድ ነገር ነው። ይሄ በራሱ ምን ያህል እርቀት ያስገደዳ ብለ ስቲ እንትን አይልም። ሁለተኛ ነገር ደግሞ መታሰብ ያለበት አሁን ይህ ማትሪክ ፈተና ወይም ደግሞ ሀገር አቀፍ ፈተና ስለመጣ ብቻ ሳይሆን እኛ ከው በየጊዜው ነው ዘጋው። ባለስልጣን ሲመጣ ነው የሚዘጋው። ረብሻ በተነሳ ቁጥር ነው የሚዘጋው። ያ ስለሆነ ይህን ያህል ምን የተለመደ ነገር ሆኗል እኛ ማለት ይቻላል።
በኢትዮጵያ ዘመናዊ ትምህርት ከተጀመረ ካለፉት 50ና 60 ዓመታት ጀምሮ ፈተና ሲሰጥ እንደነበር የገለጸው ስዩም እንዲህ ያለ ነገር ያጋጠመው ባለፈው ዓመት ብቻ ነበር ሲል ያስታውሳል። ታዲያ በዚህ ጊዜ ውስጥ መንግስት ለምን ሁኔታውን አላስተካከለም ሲል ይጠይቃል።
አሁን የተደረገው ነገር ምንድነው? አቋራጭን መጠቀምና ኢንተርኔቱን መዝጋት። ይሄ ኢንተርኔቱን መዝጋት ከዓለም እኮ 173ኛ ደረጃ ነው ያለችው ኢትዮጵያ በኢንፎርሜሽን ኮሚኒኬሽን ቴክኖሎጂ መሰረት በማስገመገም የዓለም የመጨረሻ ጫፍ ያለች ሀገር ናት። 2% እኮ የማይሞላ ማህበረሰብ ነው የኢንተርኔት አክሰስ ያለው። በዚህ አይነት ማህበረሰብ ውስጥ ኢንተርኔትን መዝጋትና በዚህ መልኩ ነገሮችን ለመቋጠር መሞከር ቅድም ዘላለም እንዳለው እንደው እንደ የጥፋት መሳሪያ አድርጎ ከመውሰድ የመነጨ ነው እና አንድ ነገር ግን እዚህ ጋር መጨመር የምንፈልገው ነገር የኢንተርኔት ኔትወርኩ አለ አሁን ግን ኢንተርኔቱ አይሰራም። ስንመለከተው ግን ምንድን ነው የሚያደርገው? የኢንተርኔት ሂሳብ ይቆጥራል። ኢንተርኔቱን ከፍተሽ ብታዩ፣ ኮኔክሽን ከፍተሽ ብታዩ ሳንቲም ይወስዳል። ዳታ ይዞች ላይ ገብተሽ ማየት ትችያለሽ። እኔም ትላንትና ሙሉ ቀን ኢንተርኔት አልነበረም፣ ግን ወደ 96 ሜጋባይት ትጠቅመሃል ብሎ ነው ስማርትፎኑ የሚያሳየኝ። እና ይሄ ራሱ በጣም ኃላፊነት የጎደለው ተግባር አይደለም? ኢንተርኔት ከተዘጋ ሙሉ ለሙሉ መዘጋት አለበት። ተዘግቷል ብለን እንደገና ደግሞ ኢንተርኔት አገልግሎቱን ሳናገኝ የአገልግሎት ክፍያ መክፈላችን ምን ያህል አግባብ ነው? ኃላፊነት የጎደለው ተግባር አይደለም ወይ ማለት ይቻላል። አሳዛኝ ነው።
ዘላለም በበኩሉ መንግስት በዚህ ጉዳይ ላይ መፍትሄ ብሎ የወሰደው እርምጃ የሚያመላክተው የቢሮክራሲውን ደካማነት ነው ይላል።
በሚስጥር መያዝ ያለበት የመንግስትን ስራ በሚስጥር መያዝ የማይችል ከሆነ ቢሮክራሲ ነገ የመኪና አደጋን ማስቆም አልቻልንም ብለው መንገድ እንዲዘጉ እንደማለት ነው። ምንም በዚህ ግን ይሰራል። እንደዚህ ነው የተደረገው ማለት ነው። ይህ ቢሮክራሲ በጣም ተዳክሟል። ምንም ካለፈው አመትም ሊማር አልቻለም። ከስህተት አይማርም። እንደ በፊት እንኳን መቀጠል አልቻለም ማለት ነው። እንደዚህ አይነት ድራስቲክ የሆነ በጣም በዚህ ዘመን የማትጠብቂው አይነት እንዲህ አይነት ሜዥር እየወሰደ ለማረም የሞክር ከሆነ እንዲህ የሆነ መቀጠል በጣም ከባድ ነው ለሀገሪቱ ራሱ።
ለአቅም ተመጣጣኝ የሆነ የኢንተርኔት አገልግሎት አቅርቦት ጥምረት ወይም አሊያንስ ፎር አፎርደብል ኢንተርኔት የተባለ ዓለም አቀፍ ድርጅት ዝቅተኛና መካከለኛ ገቢ ያላቸውን ሀገራት የኢንተርኔት አቅርቦት ባወዳደረበት በዚህ ዓመት ጥናቱ በኢትዮጵያ ውስጥ የኢንተርኔት አገልግሎት ውስንና ውድ መሆኑን በመግለጽ ከ55 ሀገራት ኢትዮጵያን 55ኛ ደረጃ ላይ አስቀምጦ ውድ አገር ናት ብሏታል። በሌላ በኩል መቀመጫውን በዋሽንግተን ዲሲ ያደረገው ፍሪደም ሀውስ የተባለ ዓለም አቀፍ ድርጅት በ2016 እና 2017 የዓለማት የኢንተርኔት ነጻነት ደረጃን ይፋ ባደረገበት ሪፖርቱ ኢትዮጵያ ከአፍሪካ ሀገራት የኢንተርኔት ነጻነትን በመገደብ አንደኛ ስትሆን ከ65 ሀገራት ደግሞ በአራተኛ ደረጃ ነጻነትን ገዳቢ ሀገር ብሏታል። እነዚህን ዓለም አቀፍ ሪፖርቶች የኢትዮጵያ መንግስት በተደጋጋሚ ማስተባበሉ ይታወሳል።
አመሰግናለሁ ጽዮን ለዘገባው። ወደ ተከታዩ ዘገባ እናልፋለን። የኢትዮጵያ ብሔራዊ አንድነት ጉባኤ በሲያትል
ባለፈው ቅዳሜና እሁድ ግንቦት 19 እና ግንቦት 20 2009 ዓ.ም
የምዕራብ ዩናይትድ ስቴትስዋ ዋሽንግተን ግዛት ውስጥ በሲያትል ከተማ ተጠርቶ የነበረው የኢትዮጵያ ብሔራዊ አንድነት ጉባኤ ሲጠናቀቅ ባወጣው የአቋም መግለጫ ይህ በአይነቱ የመጀመሪያ ነው የተባለ የንግግር መድረክ በቀጣይነት በየዓመቱ በተለያዩ ከተሞች እንዲዘጋጅ ወስኗል። ሰሎሞን አባተ ተጨማሪ አለው።
ብሔራዊ አንድነቷ የተጠበቀ ሰላም የሰፈነባትና የበለጸገች አንዲት ኢትዮጵያን ማየት ሲያትል ዋሽንግተን ላይ ግንቦት 19ና 20 የተካሄደው የኢትዮጵያ ብሔራዊ አንድነት ጉባኤ ታዳሚዎች ራዕይ ነው። ተሳታፊዎቹ ባወጡት ባለ 10 ነጥብ የአቋም መግለጫ ላይ የአጭርና የረጅም ጊዜ ትልማቸውን አስፍረዋል። ሀገራችን በሽግግር ሂደት አልፋ በሕዝብ ነጻ ምርጫ ላይ ወደ ተመሠረተ ዴሞክራሲያዊ መንግሥታዊ ሥርዓት እንድትሸጋገር ማስቻል፣ ለሁላችንም የምትመች ሰብአዊ መብቶች የሚከበሩባት፣ እውነተኛ እኩልነት፣ ፍትሕና የሕግ የበላይነት የተረጋገጡባትና ዘላቂ ሰላም የሰፈነባት ዴሞክራሲያዊት ሀገር እንድትኖረን ማድረግ ይላል ሰነዱ። ይህ ጉባኤ ሲዘጋጅ ዋነኛ ዓላማው አንድ ግዙፍ ተልእኮን ማሳካት ነበር።
ሳንሰለች መወያየት አለብን። መተማመን የሚባለው ነገር ሊመጣ የሚችለው በመነጋገር ነው። መነጋገር ያቀራርባል። መነጋገር መተማመንን ይወልዳል።
ዶክተር አሸናፊ ጎሳይ የኢትዮጵያ ብሔራዊ አንድነት ጉባኤ በሲያትል ሊቀመንበር ናቸው። ጉባኤውን ያዘጋጁትም ኢትዮጵያውያን ዜጎች እንጂ የፖለቲካ ፓርቲ አለመሆኑን፣ ማንም የፖለቲካ ድርጅት እገዛም እንደሌለበት ተናግረዋል። ዶክተር አሸናፊ
ስፖንሰሮች ብዙ ናቸው። በአብዛኛው ኢትዮጵያውያን በሲያትልና አካባቢዋ የሚኖሩ ነዋሪዎች፣ ቢዝነስስ፣ ግለሰቦች ከኪሳችን እያዋጣን ነው ይህንን ነገር ስፖንሰር አድርገን ኦርጋናይዝ ያደረግነው።
የፖለቲካ ድርጅት አለ ስፖንሰር ያደረገው?
በፍጹም የለም። እኛ አንደኛ የፖለቲካ ድርጅትንም አልጋበዝንም። የጋበዝነው ግለሰቦችን ነው። የጋበዝነው ታዋቂና በኢትዮጵያ ፖለቲካ ውስጥ ተጽዕኖ ፈጣሪ ናቸው ያልናቸውን እንጂ በፍጹም ከማንኛውም የፖለቲካ ድርጅት ጋር ግንኙነት የለንም። የፖለቲካ ድርጅትን አልጋበዝንም።
ጉባኤው እጅግ የተሳካ ነበር ብለዋል ዶክተር አሸናፊ። ለምን
ይሄ ጉባኤ እጅግ የተሳካ ነው የሚያሰኘው ነገር ምንድን ነው? ያቀደውን እንደ ግብ ያስቀመጠውን ነገር ማሳካት መቻሉ ነው። የመጀመሪያው እና ዋነኛው ግቡ ላለፉት ብዙ ዓመታት በብሔር፣ በሃይማኖት፣ በፖለቲካ አመለካከታቸው ተለያይተው የነበሩ የኢትዮጵያ ልጆችን አንድ ላይ በማምጣት እንዲገናኙ፣ እንዲነጋገሩ፣ ሰላም እንዲባባሉ ማስቻል ነው። ያንን አሳክተናል።
ቀድሞ የማይገናኙ ቀድሞ የማይነጋገሩ ሰዎችን ወይም የፖለቲካ አቋም ያላቸውን ነው አሁን ማገናኘት የቻላችሁት?
አዎ፣ እንግዲህ ቀደም ብሎ ከመጀመሪያው በተማሪዎች ንቅናቄ ጊዜ ጀምሮ አብረው የነበሩ ግን በተለያየ አቅጣጫ ይዘው በመሄድ የተለያዩ፣ ለምሳሌ አንድ ገበታ ላይ ከጉባኤው በፊት ባለ ራት ላይ አንድ ማዕድ ላይ የተገኙት ሰዎች በአንድ ወቅት አብረው ተማሪ የነበሩ ከዛም በኋላ የተለያየ አቅጣጫ ይዘው ለመገዳደል የሚፈላለጉ የነበሩ ናቸው። ለምሳሌ የኢህአፓ መስራች ከነበሩት ውስጥ እነ ፕሮፌሰር ጌታቸው በጋሻው እዛ ተቀምጠዋል። የህወሓት መስራች የነበሩት ዶክተር አረጋዊ በርሄ እዛው ጠረጴዛ ላይ ነበሩ። የደርግ ከፍተኛ ባለስልጣን የነበሩት ሻለቃ ዳዊት ወልደ ጊዮርጊስ እዛ ላይ ነበሩ። የኦነግ ከፍተኛ አመራር የነበሩት ዶክተር በያነ አሶባ እዛ ጋር ነበሩ። ተመልከት እንግዲህ አንድ ማዕድ ላይ ቁጭ ብለው ተገናኝተው ተነጋግረው ሰላም ተባብለው ያለፈ ታሪካቸውን መልሰው ሲነጋገሩ በጣም ደንቅ ነበረ እና ይሄ አንድ ትልቅ ስኬት ነው በራሱ።
የኢትዮጵያ የፖለቲካ ሁኔታ እጅግ አሳሳቢ ደረጃ ላይ ደርሷል የሚሉት የጉባኤው ተሳታፊዎች ፍላጎታቸውም ራዕያቸውም ሰላማዊት ኢትዮጵያ መሆኗን ደጋግመው ቢናገሩም ተጨባጭ ሁኔታዎች ግን ብዙ አማራጮች የተደቀኑበትን አዝማሚያ መፍጠሩን ተናግረዋል።
ሌሎቹ አማራጮች በጠረጴዛ ዙሪያ ላይ የማይመጣ ከሆነ እኮ ባለፉት ሁለት ዓመታት የተከሰተው ህዝባዊ እምቢተኝነት ሌላው አማራጭ ነው። ማለት በኦሮሚያ የተቀሰቀሰው ህዝባዊ አመፅ ይሄ ስርዓት በቃኝ፣ ሊቀየር ይገባዋል፣ ወደ ዲሞክራሲያዊ ስርዓት መሸጋገር አለብን። ነገሮቹ አንዳንዶቹ ሎካል ናቸው። የመሬት ጥያቄ ሊሆን ይችላል፣ የኢኮኖሚ ጥያቄ ሊሆን ይችላል፣ የፖለቲካ አስተዳደራዊ ችግር አለ የሚል ሊሆን ይችላል። ብቻ ህዝቡ ይህ ገዢው ፓርቲ በያዘው መንገድ መቀጠሉን አለመቀበሉን ያሳየበት ነው። አማራ ክልልም እየተካሄደ ያለው ህዝባዊ እምቢተኝነት የሚያሳየው ይሄ ነው። በሰላማዊ ድርድር በዲሞክራሲያዊ እና ነጻ ምርጫ ለውጥ መምጣት ካልቻለ የሚቀጥለው እንደዚህ አይነት ህዝባዊ እንቢተኝነትን ያስከትላል ማለት ነው። ስለዚህ እሱኛው ጥሩ አማራጭ አይደለም።
ይሄንን ሲሉኝ ትንሽ ግልጽ ለማድረግ የኃይል መንገድ፣ የግጭት መንገድ፣ የጦርነት መንገድ፣ የትጥቅ መንገድ እንደ አማራጭ ሊመጣ ይችላል የሚል ሐሳብ አላችሁ ማለት ነው?
አብሶሉትሊ እየመጣ ነው እኮ። ሊመጣ ይችላል ሳይሆን እየሆነ ያለው ነገር እኮ ይሄ ነው። ሌላው መንገድ በሙሉ እየተዘጋ እየጠበበ ሲሄድ በምርጫ ለውጥ እንደማይመጣ ሲያውቁ፣ በሰላማዊ ድርድር ለውጥ ሊመጣ እንደማይችል ሲያውቁ፣ ሁሉ ነገር ሲዘጋ፣ በሩ ሁሉ ሲዘጋ እንግዲህ ሰው እየሰበረ መውጣት ጀመረ እኮ። ስለዚህ ይሄ ያለ ነው፣ እየታየ ያለ ነገር ነው። እና ስጋት ውስጥ የከተተን ነገር ይሄ ነው። ይሄ አካሄድ ጥሩ አይደለም። በሀገራችን ሰላምን ሊያመጣ አይችልም። በተለይ ዘላቂ ሰላምን ሊያመጣ አይችልም። ለውጥ ሊያመጣ ይችል ይሆናል። ስለዚህ የስርዓት ለውጥ የሚመጣባቸውን ሌሎች አማራጮች ቢሞከሩ ጥሩ ነው። ስለዚህ አጋር ሊሆን የሚችል የነበረው የለውጡ ህወሓት ኢህአዴግ እነዚህን ጥሪዎች ተቀብሎ ሁሉንም የሚቃወሙትን በሽብርተኛነት ከመፈረጅ ይልቅ እንደ አጋር አይቶ ቆም ብሎ እነዚህም የኢትዮጵያ ልጆች ናቸው፣ እነዚህም ለሀገራቸው የሚጨነቁ ናቸው፣ ስለዚህ ከእነሱ ጋር እንነጋገር የሚልበት ደረጃ ላይ እንዲደርስ ነበር የሚጠበቀው። አሁንም አልመሸም። ወደ ጠረጴዛው ቢመጡ የተሻለ ነው ብዬ አምናለሁ።
በዚህ መግለጫችሁ ላይ ወያኔ፣ የወያኔ ጦር፣ ህወሓት፣ ህወሓት ኢህአዴግ፣ እርሶም አሁን ሲገልጹልኝ በዚህ ቃለ ምልልስ ውስጥ ህወሓት ወያኔ እያላችሁ ነው የምትናገሩት። ኢህአዴግ ደግሞ ግንባር መሆኑን፣ የተለያዩ ፓርቲዎች ግንባር መሆኑን፣ እንዲሁም ሌሎችም የግንባሩ አባላት ያልሆኑ አጋሮችም እንዳሉት የሚናገር ገዢ አካል ነው በኢትዮጵያና ለምንድን ነው እንደዚህ አተኩራችሁ ነጥላችሁ በአንድ የግንባሩ አካል ላይ ማነጣጠር የፈለጋችሁት?
ይሄ እንግዲህ ለረጅም ጊዜ ጥናት የተደረገበት በተግባርም ያየነው ለ26 ዓመታት የኢትዮጵያን ፖለቲካ፣ የኢትዮጵያን ሴኪሪቲ፣ የኢትዮጵያን ኢኮኖሚ በከፍተኛ ደረጃ እያሽከረከረ ያለው ህወሓት ነው። ግንባር ተፈጥሯል። የስ ለዛም ነው እንግዲህ ሁለቱንም አያይዘን የምንጠቅሰው። ነገር ግን ስልጣኑን በበላይነት የተቆጣጠረው አሁንም ቢሆን ህወሓት ነው። ይሄ ግልጽ ነው። የመከላከያ ሰራዊቱ ከፍተኛ አዛዦች ሙሉ ለሙሉ ማለት ይቻላል የህወሓት ሰዎች ናቸው። ሴኪሪቲንም እንደዚሁ የሚቆጣጠሩት እነሱ ናቸው። ስለዚህ እነሱ የሚመሩት ነው ብንል የተጋነነ አይደለም። ይሄ በጣም ግልጽ ነው ለሁላችንም። ለዚህም ነው አትኩሮት ሰጥተን ህወሓትን አጉልተን የምናሳየው።
የሽግግር ሂደት ሊመራ የሚችል ሁሉን አሳታፊ የሆነ ብሔራዊ ምክር ቤት በአጭር ጊዜ ለመመስረት የሚያስችል ጥናት የሚያደርግ ከሌሎች ተመሳሳይ ጥረት ከሚያደርጉ ወገኖች ጋር በቅንጅት የሚሰራና የኢትዮጵያ ብሔራዊ አንድነት ጉባኤ ቀጣይነት ባለው መልኩ በየዓመቱ በተለያዩ ከተሞች እንዲደረግ የሚያስተባብር ያለውን ኮሚቴ አቋቁሟል። ይህ ጉባኤ በጉባኤው ላይ በክብር እንግድነት ተገኝተው የመክፈቻ ንግግር ያደረጉት ፕሮፌሰር መስፍን ወልደ ማርያም ናቸው። ከዶክተር አሸናፊ ጎሳዬ ጋር የተደረገውን ሙሉ ቃለ ምልልስ ከዌብሳይታችን ማግኘት ይቻላል።
የአርብ ምሽት ዝግጅታችን ይቀጥላል። አድማጮች፣ ተከታዩ ዝግጅት አፍሪካ በጋዜጦች ይሆናል። አዘጋጅና አቅራቢ አዳነች ፍስሐዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ የኢንተርኔት ተደራሽነት እገዳ ፈተና እስከሚያልቅበት ጊዜ ድረስ እንደሚቀጥል ተገለጸ። ጥንታውያኑ ቅድመ ሰዎች በሁለት እግር ይራመዱ እንደነበር የሰላም ቅሪተ አካል ማረጋገጡ ታወቀ። የኬንያ ከፍተኛ ፍጥነት ያለው የባቡር መጓጓዣ ተመርቆ ተከፈተ። የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። የኒውዮርክ ፖስት ጋዜጣ ድረገጽ ኢትዮጵያ የሁለተኛ ደረጃ ትምህርት ቤት ፈተና ወረቀቶች በማኅበራዊ ሚዲያ እንዳይወጡ ለመከላከል ስትል የድረገጽ ተደራሽነት ቢያንስ እስከ መጪው ሐሙስ ድረስ እንደዘጋች ትላንት አንድ የመንግሥት ባለሥልጣን ገለጹ። በብዙ መቶ ሺዎች የሚቆጠሩ የሁለተኛ ደረጃ ተማሪዎች ፈተና የሚወስዱበት ጊዜ ደርሷል። ባለፈው ዓመት የፈተና ወረቀቶች ተሰርቀው በድረገጾች በተሰራጩበት ወቅት መንግሥት የፈተናውን ጊዜ ለማስተላለፍ ተገዷል። አሁን የኢንተርኔት ተደራሽነት የተዘጋው ታዲያ ባለፈው ዓመት የሆነው እንዳይደገም ነው ሲሉ በመንግስት ኮሚኒኬሽንስ ጉዳይ የህዝብ ግንኙነት ዳይሬክተር አቶ መሐመድ ሰይድ ለሮይተርስ የዜና አገልግሎት መናገራቸውን የኒውዮርክ ፖስት ጋዜጣ ድረገጽ ዘግቧል። አቶ መሐመድ ገዳው የሚነሳበትን ጊዜ በውል ባይናገሩም ፈተና እስከሚያልቅበት ጊዜ ድረስ የሚዘልቅ መሆኑን እንደገለጹ ድረገጹ ጠቁሟል። ባለሥልጣኑ አያይዘውም የተቋረጠው የሶሻል ሚዲያ ተደራሽነት እንጂ ለአይሮፕላኖች በረራ መመዝገቢያ ኢንተርኔት የሚያስፈልጋቸው የባንኮች ስራ አልተቋረጠም ብለዋል። የሮይተርስ የዜና አገልግሎት ማኞች ዋይፋይ እና ተንቀሳቃሽ ስልክ የኢንተርኔት ተደራሽነት መዘጋቱን፣ የኤምባሲዎችና የዓለም አቀፍ ድርጅቶች የኢንተርኔት ተደራሽነት ግን እንዳልተቋረጠ ማረጋገጡን የኒውዮርክ ፖስት ጋዜጣ ድረገጽ ጠቅሷል። አምናና አቻምና ኢትዮጵያ ውስጥ ተቃውሞ ይካሄድ በነበረበት ወቅትም የኢንተርኔት ተደራሽነት ዘግታ እንደነበር ዘገባው አውስቷል። አያይዞም ዘገባው ነቀፌታዎች እንደሚሉት መረጋጋት በሌለባቸው ሶማሊያና ሱዳን መሀል ያለችው ጠቃሚ የምዕራብ ሀገሮች አጋር ሀገር በብሔራዊ ጸጥታ ሰበብ ነጻነትን ትገድባለች ይላል የኒውዮርክ ፖስት ጋዜጣ ድረገጽ። የዋሽንግተን ፖስት ጋዜጣ ድረገጽ ደግሞ የ3.3 ሚሊዮን ዓመታት ዕድሜ ያላት ሕፃን ልጅ ቅሪተ አካል ለተመራማሪዎች የሰው ልጅ አዝጋሚ ለውጥን ለመረዳት ዕድል እንደከፈተላቸው ይገልጻል። በኢትዮጵያ ሰላም፣ በተቀረው ዓለም ደግሞ ዲኪካ ቤቢ የሚል መጠሪያ የተሰጣት ሕፃን ቅሪተ አካል መጀመሪያ በሰሜን ምስራቅ ኢትዮጵያ የተገኘው የፊቷ ቅሪተ አካል ሲሆን ተመራማሪው ዘርሰናይ ዓለም ሰገድ እንዳዩት ታሪካዊ ግኝት መሆኑን ገምተው እንደነበር ጽሑፉ ይገልጻል። እንደገመቱትም ከዚያ በኋላ መንጋጋዋ፣ የጭንቅላቷ ክፍል፣ የትከሻዋ ክፍሎችና የጎን አጥንቷ ቀስ በቀስ እንደተገኙ፣ ዋናው ነገር ደግሞ ከዚህ ቀደም በተገኙት ቅሪተ አካላት ባልታየ መልኩ የተሟላ አከርካሪ አጥንት መገኘት መሆኑን ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ጠቅሷል። ሰላም ከተገኘች ለ17 ዓመታት የሚጠጋ ጊዜ ያለፈ ቢሆንም በአርኪኦሎጂ ማለት በሰው ልጅና በቅድመ ሰው ጥናትና ምርምር ታሪክ ውስጥ በተለይም የሰው ልጅ አዝጋሚ ለውጥን በመረዳት ተግባር እጅግ በጣም ትልቅ ግኝት ከሚባሉት መካከል ሆኖ መቀጠሉን ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ አውስቷል። የሰላም ቅሪተ አካል ስለ ጥንታውያኑ ዘመዶቿ ብዙ ለመማር ያስቻለ ነው። በተለይም ግን የሚያስገርመው ግኝት ቆሞ ለመሄድ የሚያስችለው አከርካሪ አጥንቷ መሆኑን አቶ ዘርሰናይ ዓለም ሰገድ ማስረዳታቸውን ጽሑፉ ገልጿል። በእሷ ዘመን የነበሩት ዘመዶቿ ምን ይመስሉ እንደነበረ አቶ ዘርሰናይ ሲያስረዱ አንድ የጥንቱን የሚያሳይ ማሽን ተገኝተው ጥንታውያኑ ሰዎች ተሰልፈው ቢታዩ ዝንጀሮ በሁለት እግር እየሄደ ነው እንዴ ባልክ ነበር ሲሉ ተመራማሪው አቶ ዘርሰናይ ዓለም ሰገድ መናገራቸውን ጽሑፉ ገልጿል። በያዝነው ሳምንት በብሔራዊ ሳይንስ አካዳሚ መጽሔት ላይ ታትሞ የወጣው ግኝት የአከርካሪው አጥንት አሰላለፍ ቁጥሩና አቀማመጡ የሰዎችን አይነት እንደሚመስል ለመጀመሪያ ጊዜ ለማወቅ መቻሉን ያሳያል። በእርግጥ የቀደሙት ጥንታውያን ዝርያዎችም ቢሆኑ ቆመው በሁለት እግር ይራመዱ እንደነበር የሳይንስ ጠቢባን የሚያውቁት ነገር ቢሆንም የሰላም አከርካሪ አጥንት ክፍሎች ናቸው ጥንታውያኑ ሰዎች በሁለት እግር ይሄዱ እንደነበር ለማረጋገጥ ያስቻሉት ይላል ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ። አቶ ዘርሰናይ ዓለም ሰገድን የመሳሰሉት የምርምር ምሁራን ጥናትና ምርምር የሚያካሂዱት የቅድመ ሰው ዘሮች በሁለት እግር መራመድ የጀመሩት መቼ እንደነበር፣ ዛፍ ላይ መኖር የጀመሩበት ጊዜ፣ ውሎ አድሮ ቆመው የሚራመዱና ሯጮች የሆኑበት፣ ተባዝቶ አፍሪቃን ሞልተው ወደ ተቀረው ዓለም ክፍሎች ለመስፋፋት የቻሉበት መቼና እንዴት እንደነበረ ለማወቅ መሆኑን ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ አስነብቧል። የሲኤንኤን ድረገጽ ላይ የወጣ ዘገባ በበኩሉ ምስራቅ አፍሪካ ከምን ጊዜም በበለጠ ተደራሽ ሆናለች በማለት ይጀምራል። ከኬንያ ነጻነት በኋላ ትልቁ የመሰረተ ልማት ውጥን የሆነው 3.8 ቢሊዮን ዶላር የፈጀው በቻይና የተሰራው ከፍተኛ ፍጥነት ያለው የባቡር ሐዲድ ለሁለት ዓመታት ያህል ሲገነባ ቆይቶ ስራ መጀመሩን ጽሑፉ አውስቷል። የ300 ማይል ርቀት ያለው የባቡር ሐዲድ ሞምባሳ ወደብን ከመዲናይቱ ናይሮቢ ጋር ያገናኛል። በቻይና የመንገድና የድልድይ ኮርፖሬሽን የተሰራው የባቡር ሐዲድ 90% የሚሆነው የመስሪያው ገንዘብ ከቻይናው ኤግዚም ባንክ የተገኘ ብድር ሲሆን ኬንያ እንደ አውሮፓ አቆጣጠር በ1963 ዓ.ም ከቅኝ አገዛዝ ነጻ ከወጣችበት ጊዜ አንስቶ የሀገሪቱ ትልቁ ውጥን ነው። ሀገሪቱ ራስ ገዝነቷን ካረጋገጠችበት ዕለት በመነሳት ማዳርካ ኤሌክትሪክ በሚል ተሰይሟል ይላል ጽሑፉ። የኬንያው ፕሬዚደንት ኡሁሩ ኬንያታ አዲሱ ባቡር ተመርቆ ሲከፈት ባደረጉት ንግግር ከ100 ዓመት በፊት የተሰራውን ሉነቲክ ኤክስፕሬስ የተባለውን የባቡር ሀዲድ ሳይጠቅሱ አላለፉም። ከ122 ዓመታት በኋላ አሁን የምናከብረው ሉነቲክ ኤክስፕሬስን ሳይሆን ማዳራካ ኤክስፕሬስን ነው። ይህም የኬንያን ታሪክ ለመጪዎቹ 100 ዓመታት ማስተካከል ይጀምራል። ከዚች ዕለት ጋር በመተሳሰር ኩራት ይሰማኛል ሲሉ መናገራቸውን የሲኤንኤን ድረገጽ ላይ የወጣው ጽሑፍ ጠቁሟል። የባቡር ሀዲዱ ናይሮቢ ላይ አይገታም። ውሎ አድሮ በምዕራብ ኬንያ በኩል 6 የምስራቅ አፍሪካ ሀገሮችን ያገናኛል። በአሁኑ ወቅት በአውራ ጎዳና ብቻ የሚተማመነውን የክልሉ ገበያንና ንግድን ይከፍታል። ለኬንያ አዲስ የአምራችነትና ወደ ውጭ የመላክ ዕድል ያዳብራል ሲሉ አሊኸን ሳቹ የተባሉ ተንታኝ ማስረዳታቸውን ዘገባው ጠቁሟል። አዲሱ የባቡር ሀዲድ ያረጀውን በቅኝ አገዛዝ ወቅት የተሰራውን በጣም አዝጋሚና የማያስተማምን የነበረውን የባቡር ሀዲድ ይተካል። በድሮ ባቡር 1 ቀን ተኩል ያህል ይወስድ የነበረው ጉዞ አሁን በአዲሱ ባቡር በ4 ተኩል ሰዓታት ሊደረስበት እንደሚቻል ዘገባው ጠቁሟል። ከምስራቅ አፍሪቃ ትልቁ ከሆነው ሞምባሳ ወደብ ከሚወጡት ጭነቶች ግማሽ የሚሆነውን ያጓጉዛል ተብሎ ይጠበቃል። የድሮ ባቡር ግን 5% ብቻ ነበር የሚያጓጉዘው። ያም ሲባል ግን ውጥኑ ችግር አልገጠመውም ማለት አይደለም። የአዲሱ ባቡር የምረቃ ስነ ስርዓት ከመደረጉ ጥቂት ቀናት በፊት ዱርዬዎች የተወሰነውን የባቡር ሀዲድ ክፍልን ማበላሸታቸውን፣ የጣቢያዎች ምልክቶችንና የውጭን አጥር መሰባበራቸውን ጽሑፉ ገልጿል። ፕሬዚደንት ኬንያታ ታዲያ እንዲህ አይነት ተግባር የሚፈጽሙት ሰዎች በሞት እንዲቀጡ አዛለሁ፣ የሞት ቅጣት በዕድሜ ልክ እስራት እንዲለወጥ አድርጌያለሁ። ይሁንና የፕሬዚዳንትነት ስልጣኔ ህጉን የመመለስ መብት ይሰጠኛል። ስለሆነም መሰረተ ልማቱን በማበላሸት የሚከሰሱ ሰዎች አምላክ ይቅር ይበለኝና እንዲሰቀሉ የሚፈቅድ ህግን አጸድቃለሁ ሲሉ መናገራቸውን የሲኤንኤን ድረገጽ ላይ የወጣው ጽሑፍ አውስቷል። ለአዲሱ የባቡር ሀዲድ የወጣው ገንዘብም ከጅቡቲ ወደ ኢትዮጵያ የሚያመራው የባቡር ሀዲድ ካስወጣው በእያንዳንዱ ኪሎ ሜትር ዋጋ በእጥፍ የተወደደ መሆን ራሱ ጥያቄ ሳያስነሳ አልቀረም። የዱር አራዊት ጉዳይም ትልቅ ችግር ሆኗል። ይህን ያክል ግዙፍ የሆነ መሰረተ ልማት መገንባቱ ኬንያ በዓለም ደረጃ ከታወቀው የዱር አራዊት ጥበቃዋ ጋር ሚዛን የመጠበቅ ብቃቷን ፈትኗል። በባቡር ሀዲዱ ግንባታ ወቅት ቢያንስ 10 ዝሆኖች በባቡሮች እንደተገደሉ ዝሆኖቹን አድኑ የተባለው መንግስታዊ ያልሆነ ድርጅት መናገሩን የሲኤንኤን ድረገጽ ላይ የወጣው ጽሑፍ አስነብቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ክቡራትና ክቡራን አድማጮች፣ ቀጥሎ ከአስተያየቶቻችሁ ጥቂቱን እናስደምጣቸዋለን።
ሳይ ልሰጠው የፈለግኩበት ሁኔታ ስለ ግንቦት 20 ቀን ነው። በእርግጥ ኢህአዴግ ወይም ወያኔ ብዙ ጥሩ ስራዎች ሰርተዋል፣ ብዙ ደግሞ መጥፎ ስራዎች ሰርተዋል። ጥሩ ስራዎቹ በልማት በኩል በቅርብ ሂጄ ከአሜሪካ እንዳየሁት ብዙ መንገዶች ተሰርተዋል፣ እዛ በጣም መልካም ነው። ምን አለ ኢህአዴጎች ደግሞ ብትሰሙ የኢትዮጵያ ሕዝብ የሚለው በጎሳ ልዩነት አይፈልግም። ተጋብተናል፣ ተዋልደናል። የጎሳ ነገር ተወት አድርጋችሁ ነገሩን በማርገብ ሰላም በሚፈጠርበት ሁኔታ ተቃዋሚዎችን ድብን አድርጋችሁ ውሸት ከመናገር ኢህአዴግን ከማክረር ለስለስ አድርጋችሁ የኢትዮጵያ ህዝብ ምን ይፈልጋል፣ አገራችን ምን ትፈልጋለች እንበልስ። ታሪክ ነው ሰርተን የምንሄደው። በቀዳማዊ ኃይለ ሥላሴ ጊዜ ሁሉ ነገር ጥሩ ነበር። ጥቂት ፊውዳሎች ነበሩ የሚበድሉ፣ ጥቂት ሰዎች እግዚአብሔር የማይፈሩ እንጂ ብዙሃኖቹ እግዚአብሔር የሚፈሩ ሰዎች ነበሩ። እግዚአብሔር ይልህ ቢባል ሰው እግዚአብሔርን ይፈራ ነበር። ደርግ መጣ፣ ብዙ ምሁራኖችን አጠፋ። በኤርትራም እምቢ ያለ ሰው ጥይት ያጉር ሰው አለ። ያም ሁሉ አልሆንም። አሁንም ለኤርትራም ለኢትዮጵያም የሚመቸን እባካችሁ ህዝብ የሚለውን ህዝብ ፍቅር ነው የሚፈልገው፣ ህዝብ ሰላም ነው የሚፈልገው፣ ህዝብ አንድነት ይፈልጋል። እባካችሁ በውጭ ያለነው ሰዎች ተፋቅረን ነው የምንኖረው። ኤርትራውያኖችም ከኢትዮጵያውያኖች አንድ መሆን ነው የምንፈልገው። የመሪዎች መከፋፈል እንጂ የህዝቦች አንድነት አሁንም በለቅሶም በሀዘንም በደስታም ሁላችን በአንድ ላይ ነን የምንገኘው። እኔ በበኩሌ አማራም ቢሞት ትግሬም ቢሞት ኤርትራም ቢሞት ኦሮሞም ቢሞት ከደቡብ ህዝቦችም ቢሞት በየትም ቦታ እገኛለሁ። በጋብቻም ደግሞ እንደዚህ የተጠላለፍንህና እባካችሁ ለሀገሪቱ ሰላም ለህዝቡ ሰላም እናምጣ። እስቲ ራቁታችን ነው የተወለድነው፣ ራቁታችን ደግሞ እንሞታለን። ታሪክ ትተን ሂድ፣ ሰላም እናውርድ። በሀገር ሰላም ነው የሚሻለው። ማሰር መግረብ ጥቅም የለውም። ለምን በሀገራችን ሰው በሰላም አይኖርም? በተወለደበት ሀገር ለምን አርሶ የሚበላበት ቦታ አይኖረውም? ለምን ነግዶ የሚሰራበት ቦታ አይኖረውም? ለምንድን ነው ህዝቡ እንዲጨነቅ ማድረጉ? ምንድን ነው ጥቅሙ? ምንድን ነው የሚጠቅመው? በጠመንጃ ታጅቦ የሰጉ የፈሩ መሄድ የዋሹ መኖር ምን ይጠቅማል? እባካችሁ ሰላም እንፍጠር፣ ለሀገሪቷ ሰላም እናውርድ። እግዚአብሔር እያዘነ ነው፣ ሰውም እያዘነባችሁ ነው። እግዚአብሔር ሰላሙን ያሳየን፣ ሁላችንም ወደ ሰላም እንመለስ። እንጹም እንጸልይ፣ ሁላችንም ይቺ ሀገር በከንቱ አናጥፋት፣ ተረክበናታልና እባካችሁ ጡት ነካሻ ነው። ስላዳመጣችሁኝ እግዚአብሔር ይስጥልኝ፣ አመሰግናለሁ።
እናመሰግናለን አስተያየት የሰጡንን። ክቡራትና ክቡራን አድማጮች በተለመዱት መስመሮቻችን አስተያየቶቻችሁን መስጠታችሁ እንድትቀጥሉ እንጋብዛለን። አንድ አጭር ማሳሰቢያ ያለን ፕሮግራም በቅርቡ ኢትዮጵያ ውስጥ የተከሰቱ ተቃውሞዎች መነሻ ከመሬትና ከሀብት ክፍፍል ጋር የተያያዘ መሆኑን ግምት ውስጥ በማስገባት በኢትዮጵያ የመሬት ይዞታ ጉዳይን ለጥያቄው መልስ ዝግጅት መርጠናል። ስለዚህ የተከበራችሁ አድማጮች እስከፊታችን ማክሰኞ ግንቦት 29 2009 ዓ.ም ምሽት ጥያቄዎቻችሁን ላኩልን፣ ባለሙያ ጋብዘናል፣ መልስ ይሰጧችኋል። ጥያቄዎቻችሁን በስልክ ቁጥር 2022059942 የውስጥ መስመር 14 ወይም በኢሜይል horn@voanews.com ላይ ላኩልን። የተከበራችሁ አድማጮች ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። ቆንጂት አጠር አጠር ያሉ የማጠቃለያ ዜናዎችን ታሰማናለች።
የኢትዮጵያ መንግስት የህጻናትን ጉዲፈቻ ማስቆሙን ምዕራባውያን ዲፕሎማቶችና የጉዲፈቻ ፈላጊ ቤተሰቦች እየተናገሩ ነው። የኢትዮጵያ መንግስት በይፋ የሰጠው መግለጫ ባይኖርም ይላል አሶሲየትድ ፕሬስ በቀረበው ዘገባ፣ በህጋዊ መንገድ የጉዲፈቻ አሰራሩን የጀመሩ ቤተሰቦችና ኤምባሲዎቻቸው ውሳኔው ድንገተኛ እንደሆነባቸው ነው የዘገበው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የአየር ንብረት ለውጥን በዓለም አቀፍ ትብብር ለመታገል ከተደረሰው ከፓሪሱ ታሪካዊ ስምምነት ዩናይትድ ስቴትስ እንድትወጣ ያደረጉት ውሳኔ ያሳዘናቸው መሆኑን የዓለም መሪዎችና የአካባቢ ደህንነት ተሟጋች ቡድኖች እየገለጹ ናቸው። ፕሬዚደንቱ የፓሪሱ ስምምነት የሀገራችንን የምጣኔ ሀብት እድገት ይጎዳል፣ ብዙ ሚሊዮን አሜሪካውያንን ስራ ያሳጣል፣ የዩናይትድ ስቴትስ ኩባንያዎችን ጥቅምም እንዲያጡ ያደርጋል ሲሉ ተናግረዋል። እሳቸው ይህን ቢሉም ታዲያ ውሳኔያቸው ከፓሪሱ ስምምነት መውጣት የለብንም ብለው ከተማጸኗቸው ብዙ መቶ አሜሪካውያን የንግድ መሪዎች አስተሳሰብ ጋር የተቃረነ ነው። የአሜሪካን ከፓሪሱ ስምምነት መውጣት ከተቃወሙት መካከል ማርስ፣ ናይኪ፣ ሊቫይ ስትራውስ እና ስታርበክስን እንዲሁም ሌሎችም በርካታ ኩባንያዎች ይገኙባቸዋል። በአፍሪካ ላይ አሉታዊ አንደምታ እንደሚያስከትልም ይህ የፕሬዝደንቱ ውሳኔ በአህጉሪቱ ካሉ ለአካባቢ ደህንነት ተሟጋቾች ተቃውሞ ተሰምቷል። የአፍሪካ መንግስታትም በሚስተር ትራምፕ ውሳኔ ማዘናቸውን ገልጸዋል። የጋናው ፕሬዝደንትና የደቡብ አፍሪካ መንግስት የዩናይትድ ስቴትስን እርምጃ አጥብቀው ነቅፈዋል።
አመሰግናለሁ ቆንጂት። ዞማ በፍቅር አዲስ ንቃ ጥበብ እስከ ዝግጅታችን ፍጻሜ ከእርሷው ከፍቅር አዲስ ጋር እንተዋቸዋለን። በእኛ በኩል ቴክኒሻኑ ቻዎ ጋንግ ቻንግ፣ ፕሮዲሰሯ ብርሃን ኃይሉ፣ እንዲሁም ያስተናግድናችሁ ሰሎሞን አባተና
ቆንጅት ታየነን አብራችሁን ስላመሻችሁ እናመሰግናለን።
በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም እንሰናበታችኋለን። የትግርኛ ዝግጅት ይቀጥላል። በእኛ በኩል ሰላም፣ በደህና ደሩ።
Yeah, my.